ባለፈው ፕሮግራማችን ብሔራዊ ባንክ የባንኮችን መመስረቻ ካፒታል ከ500 ሚሊዮን ወደ 5 ቢሊዮን ብር ማሳደግ መፈለጉን አስመልክቶ የባለስልጣንና ባለሙያዎችን አስተያየት ማስደመጣችን ይታወሳል። የባንኩን ውሳኔ የደገፉ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ በዛሬው ዕለት ደግሞ ብሔራዊ ባንኩ ነጻ አለመሆኑን የቁጥጥር አቅሙም ደካማ መሆኑንና የብር ምንዛሬ ተመኑ በገበያ ውሳኔ ይዳኝ የሚለውና እየተብላላ ያለው ሐሳብ አደገኛ መዘዝ የሚያስከትል መሆኑን ያነሳሉ። እንግዶቹን ያወያየው ደረጀ ደስታ ከፕሮፌሰር አለማየሁ ጋር ውይይቱን ከገታበት ይጀምራል።
የነዚህ ባንኮች በተለይ የውጭ ምንዛሪም በህገወጥ መንገድ ምንጭም ሆነው ያገለገሉ ነው። ከብሔራዊ ባንኩ ቁጥጥር ውጪም በመሆን ያስቸገሩ ነው ያሉትን ባንኮችም የሚል ነገር ይነሳል።
ቆንጆ ነጥብ አነሳ። አሁን አየ ቆንጆ ነጥብ ያነሳው ምንድን ነው? እኔ ሁል ጊዜ የምጠረጥረው የብሔራዊ ባንክ የቁጥጥር አቅም በጣም ደካማ ነው። አሁን በሰሞኑ በቴሌቪዥንና በሬዲዮ ወጥተው ሲናገሩ የብሔራዊ ባንክ አሁን የመቆጣጠር አቅሙ በጣም አሪፍ ቆንጆ ሆኗል እያሉ ሲናገሩ ሰማለሁ። ግን እዛም ማየው አይኤምኤፍ ያስቀመጣቸውን እየከፈለው ማለት ነው እዛ ደሞዝ። ስለዚህ የአይኤምኤፍ አማካሪና የአይኤምኤፍ ኢትዮጵያዊ የሆነ የአይኤምኤፍ ተከፋይ እዛ አስቀምጣ ጠንካራ ነው ልትላች። ጠንካራነት አንዱ መገለጫው እኮ ነፃ ሆነ መስራት ነው። ጎሮሮ ላይ አይኤምኤፍ ቆሞ ግን ደሞዝ እየከፈለው ባበሻ በኩል እያሰራ አይደለም። ስለዚህ ምክንያት ይቸዋለሁ ባሉ ከ2001 ጀምሬ እስከ 2018 ያለውን አጥንቸዋለሁ። ምንድን ነው ተማርኩት ከዛ ጥናቴ? በብሔራዊ ባንክ ውስጥ ያለው የሰው ኃይል በተለይ የመቆጣጠሪያው አቅም በጣም ደካማ። ለምን ብትለኝ አንድ ጠንካራ ሰው የነበረ አቶ ጌታውናና የሚባሉ ናቸው የነበሩ። አቶ ጌታውናና በጣም ፐርፌክት የነበሩ ናቸው። ግን እሳቸው አሁን ወጥተዋል። ረ በአማካይ አለም ላይ ሬጉሌተር ለማሰልጠን 15 ዓመት ነው የሚጠይቁ አንድ ፐርፌክት የምትለው ተቆጣጣሪ ለመስራ ከ15 ዓመት ገዛ አብሬ በምን አቅማቸው ነው? አቶ ጌታውና ነቁ ወጡ 15 ዓመት ከሰሩ በኋላ እና እንደዛ አይነት ኤክስፐርቲስ ያለው መቆጣጠር የሚችል አለ ወይ የሚለው በእኔ እምነት ያለ አይመስለኝ። ስለዚህ እንደነገርኩ ተማሪዎች ጭምር አይኤምኤፍ ቀጥሯቸው እዛ ቁጭ ብለው እየተቆጣጠሩት ነው ብሔራዊ ባንክ እንመክራለን እያሉ ያው እነሱ ናቸው ብር ዲቫሉዋር ምናምን እያሉ ጣጣ ውስጥ የሚከቱት አገሩ። ሬጉሌሽን ካፓሲቲ የለውም ያደሳው። ሬጉሌሽን ካፓሲቲ ከሌለው ደግሞ ሺ ባንኮች ከመጡ ሬጉሌት ማድረግ ይችላል አይችልም። ስለዚህ እነዚህ ባንኮች ወደ ሌላ እንዳልክ ወደ ሌላ መንገድ ሊሄድ ይችላሉ።
ብሔራዊ ባንኩ ተጽዕኖ ያለበት ከአይኤምኤፍ ብቻ ነው ወይስ ከየት ነው ባንኩ ላይ ያሉ ተጽዕኖዎች ያሉት?
ብሔራዊ ባንክ ነጻ መሆን አለበት ይባላል በመሪ ደረጃ። ግን የትም ሀገር ነጻ አይደለም ብሔራዊ ባንክ። የትም ሀገር አሜሪካ ምትሆን ነጻ አይደለም። ሶ ምን ማለት ነው? የእኛ ደግሞ ይመሳል የእኛ የሚል ሰው ምን መሰለ፣ መንግስት ብሔራዊ ባንክ ላይ ተጽዕኖ የሚያደርገው ቀጥታ ብሔራዊ ባንኩ ላይ ሳይሆን በገንዘብ ሚኒስቴር በኩል። ምሳሌ አሁን በዘንድሮ በጀት ጸደቀ። አሁን በጀት ጸደቀ በዘንድሮ 4.76 ቢሊዮን ምናምን ብር በፊት ጸድቋል አይደል? አሁን አይኤምኤፍ እንዳልኩ በቅነዛ ኢትዮጵያውያን እዛ ባስቀምጠው የዲቨሉ አርጎ እያላቸው ከ29 ብር በዚህ ዓመት 40 ገባ ነው። ከውጭ መንግስት እቃ ስለሚገዛ በአርባ ብር ሊያባዘው ነው ማለት ነው። ከውጭ የሚገዛው እቃ የመንግስት መስሪያ ቤቶች በሙ ከውጭ የሚገዙ በአርባ ብር ሲያባዙ በጀታቸው ሲጨምር ይሄደው ማን ይጠይቃሉ? የገንዘብ ሚኒስትርን በጀት ተጨማሪ ይስጠን ይላሉ። የገንዘብ ሚኒስትር ብር በጀትም ሴት ያመጣል ሴትም አያመጣል በብሔራዊ ባንክ ያሳትማል። ለመንግስት ምትለው ማለት ነው። መንግስት የምትለው ጠቅላይ ሚኒስትር ቢሆን ነው መንግስት የምትለው የገንዘብ ሚኒስትር። ስለዚህ የገንዘብ ሚኒስትር ይሄንና እኛ በኢኮኖሚክስ ይሄን ማኒታይዜሽን ኦፍ ደፊሲት የምንለው ነው። ስለዚህ ብሔራዊ ባንክ በዚህ አንጻር ሞር ኦር ለስ የገንዘብ ሚኒስትር ግምጃ ቤት። አሁን እንደዚህ ብትላቸው እነሱ ይሉሃል፣ ኦ ኖ ኖ እኛ እናትምም ከህዝቡ ነው የምንገዛው ይሉሃል። ከማን ህዝብ ማን ምን አቅም አለው ሰው እዚህ ኬት ነው የሚገዙ ከጡረታ ድርጅት ነው። ሄደ ዳታው የምታየው 85% እስከዛሬ ሸጥን የሚሉት ላለፉት 10 ዓመት የጡረታ ድርጅት ነው የሚገዛው። የጡረታ ድርጅት ማለት ደግሞ ቁጭ ያለ ብር ነው ኢኮኖሚስት የሚንቀሳቀሳል። ስለዚህ ካልተንቀሳቀሰ ኢንፍሌሽን ነው የሚሆነው። ቤዚ አይዲ የሆነ ብር አምጥተህ ታስገባለህ ማለት ነው ወደ ኢኮኖሚ። ስለዚህ መንግስት የሚያውቀው ለው ቀጥታ ሳይሆን እንዳልኩ በገንዘብ ሚኒስትር ውስጥ ብሔራዊ ነው አሰጥህም ይል አይችል ለምን መሰለም አይችለው። በዚህ ይችል ነበረ። ለምሳሌ በጠቅላይ ሚኒስትር መለስ ጊዜ ይቻል ነበረ። ምንድነው የሚቻለው? መንግስት አምናት ከሰበሰበው ቀረጥ የሆነ ፐርሰንት በላይ ሊያበድሮ አይሰ 25% ሲሆን እንደዚያ ገደማ ከሰበሰብከው አምና ከዛ በላይ ልትወስድ አትችልም ከብሔራዊ ባንክ። ከዛ ያ መለስ ዜናዊ የሚሉት ጠቅላይ ሚኒስትር ያንን ህግ አፍርሶ እንደፈለገ መውሰድ ጀመረ ከብሔራዊ ባንክ። አቶ ለማ የሚባሉ ጀነራል ኦዲተር አባረሯቸው። አትችሉም ምናምን በጣም ፐርፌክት የሆኑ ቴክኖክራት አትችሉም ብሎ ዋን ሳምንት አባረሯቸውና ከዛ ናደው ያንን ህግ አሁን ከአሁን ድረስ ክፍት ያ ነገር ማለት ያ ጠቅላይ ሚኒስትር መለስ ናደው
ወደፊት በገበያው እንዲተዳደር ለመወሰን ያን የምንዛሪው መጠን ሐሳብ አለ የሚልም ነገር ይስማል ሱላይላ ታስተያየት ምንድነው
መገልበጥ ከፈለጉ እንደመንግስት ማድረግ ይችላሉ ሱዳንን ሄዶ ይጎብኝ ሱዳን ምን እንደሆነ ምንድነው የሚሆነው መሰለ ልክ በገበያ ልትወስነው ስትጀምር የሱዳንን ልንገርህና ሱዳን ውስጥ ልክ እንደዚህ ተመከሩ ባለም ባንክ በመላምን ተመከሩ ብርን ሰጣቸዋልና አባቸው ፈረንጆቹ ከዛ ለቀቁት ኢሚዲየትሊ 29 ብር ነበር የሱዳን ፓውንድ ከዶላር ጋር ልክ እንደኛ ኢሚዲየትሊ 48 ገባ አንድ ሰከንድ ውስጥ ማለት ፓራሌል ማርኬቱ ላይ 57 ገባ ሱዳን ከዛ ትንሽ ቆየልህና ፍሎት አረብ ማለት በቃ በገበያ ይወስናሉ ስንት ገባ 300 ፓውንድ የሱዳን ሆነ አንድ ባንድ ጊዜ ያን ነበር አሁን ኢንፍሌሽኑ ወደ 1000 ሊጠጋ ነው ሱዳን ሶ ምን ሆነ ሰው ለገልብጦ ወጣ ዳቦ ተወደደበት ይኸው ብታውጥብት መንግስት ሁሉ ገለበጠ መጀመሪያ ዞር ላይ ሁለተኛውም ላይ በጠበቀ ስለዚህ ዚህ ነገር ፍሎት አረክ ካልክ አሁን 40 ያርከው 400 ብር ይገባላል በሰከንድ ራስ ላይ እንደምትኮስ ነው ገባ መንግስት ራሱ በየቱም 400 ብር ሊያባዛ ነው ወይ በኋላ ሰዎች ይገዛው እንዴ ስለዚህ ነው በየቦታው ባገኙት ሚዲያ ለራሳቸው ደህንነት ለኛ ሳይሆን ለራሳቸው ደህንነት
በሌላ በኩል ደግሞ አንዳንዶች ለምሳሌ የብር ዋጋ ትክክለኛውን ዋጋ ማግኘት ይገባዋል ሁልጊዜ መንግስትም እየተጠበቀው ወይም በዚህም በኩል በብዙ መጠን እንዲመነዘር እየተገፈተረ ሳይሆን ትክክለኛውን ዋጋ ሊይዝ ይገባዋል ይላሉና ትክክለኛው ዋጋ ታዲያ እንግዲህ በገነጻ ገበያ ካልሆነ በቁጥጥርም በቀም ካልሆነ እንዴት ነው የሚሆነው?
በጣም ጥሩ። እሺ አይ ትክክለኛ ዋጋ ምንድነው የሚሉት? ብዙ ጊዜ ስህተት የሚፈጠረው እዚህ ጋር ትክክለኛ ዋጋ የህገ ወጡ ገበያ ዋጋ ነው። ምክንያቱም ላይክ አሁን ለምሳሌ ህገ ወጡ ገበያ ላይ 1 ዶላር ወደ 52 ነው። ህጋዊ ገበያው ላይ 40 ነው። 52 ትክክለኛ አይደለም። ለምን? ዘሙን ስትለቀው 52 ወደ 52 ቆሮ ለመድረስ የሚወክሩት እነሱ ይደርሱ አይችሉም። ኢንድለስ ሌደር። ለምንድን ነው ማይደርሱ? ልክ እዚህ ሲጨምሩ እሱም በዛው ልክ ጨምር የራስህን ጥላ እንደመከተል ነው። ለምንድን ነው ስትል በኢኮኖሚክስ ሐሳብ ትክክለኛ ዋጋ ማለት የውስጥ ክፍተትህንና የውጭ ክፍተትህን የሚፈታ ማለት የውጭ ክፍተትህ ማለት ምን ማለት ነው በኤክስፖርትና በኢምፖርት መሃል ያለው ጋር የሚፈታ ዋጋ የውስጥ ክፍተትህ ደግሞ ማለት በቁጠባና በመዋዕለ ንዋይ በኢንቨስትመንት መሃል ያለው ክፍተት የሚዘጋ ዋጋ ማለት ትክክለኛ ዋጋ ይሄ የህገ ወጡ ገበያ ዋጋ አይደለም ትክክለኛ ዋጋ ነው ትክክለኛ ዋጋ ማለት ማለት ነው 18 ቢሊዮን ነው የምንገዛው አሁን እኛ ከውጭ ኢምፖርት የምናደርገው የምንሸጠው 3 ቢሊዮን ነው 3 ቢሊዮኑን ወደ 15 ቢሊዮን የሚያ ግል ዋጋ አለ ወይ ማለት ነው በእንግሊዝ ኦኬ ፈረንጆቹ ምንድነው እንደሆነ አለ ልቀጡት ብር አሁንም በ40 ብር ከሚመነዘር በ1000 ብር ቢመነዘር ኤክስፖርተሩ ይበረታታል ኤክስፖርታችሁ ይጨምራል ስለዚህ ኤክስፖርታችሁ ከጨመረ ክፍተቱን ይዘጋዋል በዛ ላይ ደግሞ ኢምፖርታችሁ ውድ ይሆንበታል አገሩ ሰው በ1000 ብር ሂሳብ ሲገዛው የአንድ ዶላር ሂሳብ በ1000 ሲገዛው ስለዚህ ወደድበት ይቀንሰዋል ስለዚህ ኢምፖርታችሁ ቀነሰ ኤክስፖርታችሁ ጨመረ ሰላም ትሆናላችሁ ነው የሚሉት ፈረንጆች ሚሉን እነዛም ፈረንጆቹ አስተመጧቸው ብሔራዊ ባንክ ያሉ ሰዎች ይህን ነው ናው ዘ ፖይንት አሁን የኔ አርጊመንት እንደ ኢምፖርት ስለተወደደ የኢትዮጵያ ኢምፖርት ይቀንሳል ወይ? አይቀንሳል። 90% የኢትዮጵያ ኢምፖርት ፋክቲክ ኢምፖርት ነው። 20% ብቻ ነው ኮንሱመር ጉድ ተጠቅላላው። ሌላው ምን መሰለ? ነዳጅ ነው። ሌላው ኢንተርሚዲየት ጉድስ ነው። የኢትዮጵያ ፋብሪካዎች ለምኖች የሚገባ የኢትዮጵያ ፋብሪካዎች አምባካይ በሚዲያል ማለት ነው 65% ከኮንሱመር ኢምፖርት የሚያመጣ መስሎማት። ሌላው የግንባታና የትራንስፖርት እቃዎች ነው። ስለዚህ እነዚህ እቃዎች ዋጋ 1000 ዶላር 1000 ብር ተወደደ ይገባሉ አይገቡ ማን ይቀራሉ አይቀሩ። ጭራሽ በ1000 ተባስቶ ይገባሉ ዋጋቸው ተወደደ። ሁለተኛ ኤክስፖርታችን ያድጋል አያድግም ለምን የኢትዮጵያ ኤክስፖርት ችግር ምንድን ነው ብለህ ሳጥና እኔ አጥንቼዋለሁ እጅ ሳጥና ኤክስፖርተሮችን ሳናገር ከመቶ በላይ ምንድን ነው የነገሩኝ መሰለህ አቶ መሰረት ረኛው ችግራቸው የመሬት አቅርቦት ሁለተኛ የፋይናንስ አቅርቦት ሶስተኛ የእቃ ከዚህ ሀገር የሚገዙት ኳሊቲ መሞትና ለዚህ ከውጭ ማምጣት አለባቸው ከውጭ ለማምጣት ደግሞ ፎሬን ኤክስቼንጅ ጥረት አለባቸው ሌላኛው ጉምሩክ ያለው ውጣ ውረድ ሌላኛው ሙስናና ሌብነት እነዚህ ናቸው እንግዲህ እኔ አይደንቲፋይ ያደረኩት እነዚህን ስትቀርስ ያን ጊዜ ብርና ዶላር ወደ ትክክለኛ ዋጋ ይመጣሉ።
አድማጮቻችን በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳን እናመሰግናለን ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ ከናይስተልን